boriitiin walitti deebina. Nagaatti bulaa. Amma sagantaa afaan Amaaraa.
The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 14 2013 ዓ.ም ምህረት ዝግጅታችን ጀመረ። በድረገጽ አማካኝነት እየተካሄደ ባለው ዓለም አቀፍ የአየር ንብረት ለውጥ ስብሰባ ላይ የተለያዩ መሪዎች ንግግር ያደርጋሉ። ባብይ ርዕስ ዘገባ ይኖረናል። በቤንሻንጉል ጉምዝ ክልል የሴዳል ወረዳ ባልታወቁ ታጣቂዎች ቁጥጥር ስር መዋሉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ።
በርካታ ነዋሪዎች እንደዚሁም የወረዳው አስተዳደርና እንደዚሁም ፖሊስ ከአካባቢ ሸሽቶ እንደሄዱም መረዳት ችለናል። ከዚህም በተጨማሪ ታጣቂ ቡድኑ የመንግስትና የግለሰብ ንብረቶችን ማቃጠሉ፣ እንደዚሁም ነዋሪዎችን የወረዳውና የዞን አመራሮች እንደዚሁም የመንግስት ሰራተኞች መገደላቸውንም ማረጋገጥ ችለናል።
የኮሚሽኑ ከፍተኛ አማካሪና ቃል አቀባይ አቶ አሮን ማሾ ናቸው። የክልሉ የጸጥታና ሰላም ግንባታ ኃላፊ አቶ አብዮት አልቦሮ የሚሉት አላቸው።
በአሁኑ ሰዓት ሙሉ በሙሉ ከተማዋን ወይንም ወረዳዋን ጸረ ሰላም ኃይል ተቆጣጥሮታል የሚለው መግለጫ ትክክል አይደለም።
በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያወግዝ የተቃውሞ ሰልፍ ዛሬ በጎንደር ከተማ ተካሂዷል። እነዚህንና ሌሎች ዘገባዎችን በምሽቱ መሰናዶ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። መንግስትን ለመገልበጥ በማሴርና ከታጣቂዎች ጋር ግንኙነት አላቸው ተብለው የተጠረጠሩ 10 የጅማ ዩኒቨርሲቲ የቀድሞ አመራርና መምህራን ለሶስተኛ ጊዜ ፍርድ ቤት ቀርበዋል። የተጠርጣሪዎቹ ጠበቃ አቶ ታዬ ደምሴ ፖሊስ ምርመራውን አላጠናቀቅኩም በማለቱ 10 ተጨማሪ ቀናት በፍርድ ቤት የተሰጠ ቢሆንም ተጠርጣሪዎቹ ይግባኝ በማለታቸው ነገ ጅማ ከፍተኛ ፍርድ ቤት ይቀርባሉ ብለዋል። በዚህ ዙሪያ ጉዳዩ ከሚመለከታቸው የመንግስት አካላት ተጨማሪ ማብራሪያ ለማግኘት ያደረገው ጥረት ለአሁኑ እንዳልተሳካ ገልጾ ናኮር መልካ ዝርዝሩን አስተላልፏል።
መንግስትን ለመገልበጥ በማሴር ከኦነግ ሸኔ ታጣቂዎች ጋር ግንኙነት በመፍጠርና ህዝቡን ለአመጽ በማነሳሳት በሚሉ ክሶች ከተጠረጠሩት መካከል የጅማ ዩኒቨርሲቲ ምክትል ፕሬዚዳንት የነበሩ ዶክተር አዱላ በቀለ፣ ፕሮፌሰር ሱልጣን ሱሊማን፣ የዩኒቨርሲቲው የተማሪዎች ዲን አቶ ወልዱ አሰፋና ምክትላቸው አቶ በዳሳ ፈረጃ፣ ዶክተር ቢሊሱማ ሙላቱ፣ ዶክተር ተክሉ ገመቹና ሌሎችም እንደሆኑ ታውቀዋል። ተጠርጣሪዎቹ ያለ ክስ በጊዜ ቀጠሮ መታሰራቸው ለዩኒቨርሲቲም ሆነ ለሀገር አይበጅም በሚል ተለቀው ጉዳያቸውን እየተከታተሉ የስራ ኃላፊነቶቻቸውን እንዲወጡ ለፍርድ ቤት አቤቱታ ማቅረባቸውን ጠበቃቸው አቶ ታዬ ደምሴ አመልክተው ጥያቄውን ፖሊስ ሳይቀበል በመቅረቱ አቤቱታቸው እንዳልተሳካ ገልጸዋል። እስረኞቹ በተባሉት አድራጎት ላይ አለመሳተፋቸውን ተናግረው ከእስር እንዲለቀቁ ፍርድ ቤት እንዲወስንላቸው ትናንት ይግባኝ በማለታቸው የጅማ ዞን ከፍተኛ ፍርድ ቤት ጉዳዩን ለማየት ለነገ ቀጠሮ ሰጥቷል። ተጠርጣሪዎቹ ቤተሰቦቻቸውን ለማግኘት እንዳልተቸገሩና ቅሬታ እንደሌላቸው ጠበቃቸው አቶ ታዬ ገልጸዋል። የኮቪድ-19 ወረርሽኝና የኑሮ ውድነቱ በተባባሰበት ሁኔታ ውስጥ መምህራኑን ያለማስረጃ አስሮ ለሳምንታት ማስቀመጥ ተገቢ እንዳልሆነ ከተጠርጣሪዎቹ መካከል የዶክተር አዱላ በቀለ ባለቤት ወይዘሮ ብርቱካን እድሉ አመልክተው መንግስት አስሮ ሳይሆን ለቆ እንዲያጣራ ለቪኦኤ በሰጡት ቃል ጠይቀዋል። የጅማ ከተማ ፖሊስ ጽህፈት ቤት ከፍትህ ጽህፈት ቤት እንዲሁም ከኦሮሚያ ፖሊስ ኮሚሽንና ጸጥታ ቢሮ ኃላፊዎች ማብራሪያ ለማግኘት በተደጋጋሚ ያደረግነው ጥረት በባለስልጣናቱ ፈቃደኛ አለመሆን ምክንያት ለአሁኑ ሊሳካ አልቻለም። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን ለዘገባው አመሰግናለሁ። ሳልሳዊ ወያነ ትግራይ ፓርቲ 2 ከፍተኛ የአመራር አባላቱ መታሰራቸውን አስታወቀ። ምክትል ሊቀመንበሩ አቶ አሉላ ኃይሉና የፋይናንስ ኃላፊው አቶ ካሳይ ኃይሉ ዛሬ መቀሌ ውስጥ በወታደሮች መያዛቸውን ፓርቲው ተናግሯል። ድርጊቱ የሰላማዊ ትግል እንቅስቃሴን የሚገታ ነው ብሏል። ከክልሉ ጊዜያዊ አስተዳደር መልስ ለማግኘት ያደረገው ሙከራ እንዳልተሳካ ገልጾ ሙልጌታ አጽባሃ ከመቀሌ ተከታዩን ዘገባ አስተላልፏል።
በትግራይ ክልል የሚንቀሳቀሱ የሳልሳይ ወያነ ትግራይ የፖለቲካ ፓርቲ ምክትል ሊቀመንበር የሆኑት አቶ አሉላ ኃይሉና የፓርቲው የፋይናንስ ኃላፊ አቶ ካሳይ ኃይሉ ደረጃ ነው በመቀለ ከተማ በአንድ ካፌ ውስጥ ያሉ ወታደራዊ መለዮ በለበሱ መታሰራቸው ፓርቲው ገልጿል። የፓርቲው ሊቀመንበር አቶ ሀያሉ ጎድፋይ ለአሜሪካ ድምፅ ተናገሩት የመታሰራቸው ምክንያት አላወቅንም ብለዋል። ዛሬ ነው ወሰዱት አክሱም ሆቴል አካባቢ ወይም ማረፍ ሚባል አካባቢ ጓደኛው ጋር ነበረ። ከፋይናንስ ኃላፊ እኛ ካሳይ ኃይሉ ጋር አብረው ነበሩ። ድንገት ወታደሮች መጥተው የወሰዱት ለምን የሚወስዱት እስካሁን ሀይ ነገሮች ነው። ፓትሮል ይዘውት ወደ ሰሜን ዝሄዱት የፓርቲው አመራሮች መታሰር ሳሳው ያሉት አቶ አያሉ ይህ ተግባር በክልሉ እየተፈጸመ ያለው ግፍ ከትያ ነው ብለውታል። በተጨማሪ ደግሞ የሰላማዊ ትግል እንቅስቃሴ የሚገታ ነው ማለት ነው የገለጹት። ይሄ ስራ ፓርቲዎችን በጽኑ የሚቃወመው ነው። እንደሚታወቀው በ6 ወራት ትግራይ ላይ የተካሄደው ግፍ እና ትግራይ ላይ የተሰራው ወንጀል በጣም አሸቃቂ ነው። አለም ሙሉ ያወገዘው ነው። ስለዚህ ይህንን ስራ በጽኑ የምናወገው ነው። ተቀባይነት የለውም። ይሄ መንግስት የዲሞክራሲ እንደ አማራጭ የመውሰድ ፍላጎቱ በጣም እየቀነሰ እንደመጣ ነው የሚያሳየው። ይሄ እኛ እዚህ ሀገር ሰላም መንገድ መንቀሳቀስ ይቻላል ብለን አይደለም እየተንቀሳቀስን ያለ ነው። ቢያንስ ግን እዛችን የደረሰበት አፍታ እየደረሰ ያለው በምታሳለቃለ እንዲለው እየተንቀሳቀስን ያለ ነው። የቀረ ህዝብ ሚነት ለሚዲያ ስራ የሚሰራው አንዳንድ የዲፕሎማት ስራዎች ሲሰራው ነበረው የሰላማዊ ትግል እንደማይቻል ነው ይህ መንግስት ድጋፋ ያለው። የቀረችው ክስተትን ማድረጉ እየገዛትም ያለው ይሄ ምንም መመዘኛ ተቀባይነት የለውም። በጽኑ የምናወግዘው ነው። ሳልሳይ ወያነ ትግራይ በትግራይ ክልል ባለፈው ጳጉሜ በተካሄደው ምርጫ ተወዳድሮ ነበር። እስራቱን አስመልክቶም ከክልሉ ጊዜያዊ አስተዳደር መልስ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ሙልጌታ ጽብሃን መቀለ ነው።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። ዓለም በዘመናችን በህልውናችን ላይ የተደቀኑትን ቀውሶች አሸንፋ መወጣት አለባት ሲሉ ያስገነዘቡት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከዩናይትድ ስቴትስ ወደ ከባቢው አየር የሚለቀቀውን በካይ ካርቦን መጠን እንደ አውሮፓውያን አቆጣጠር በ2030 ከ50 እስከ 52 ከመቶ በሚደርስ መጠን ለመቀነስ የተዘጋጀውን አዲስ ግብ ይፋ አደረጉ። ፕሬዚደንት ባይደን ይህንን ይፋ ያደረጉት የአየር ንብረት ለውጥን አስመልክቶ በርቀት በኢንተርኔት አማካይነት ከሌሎች በርካታ የዓለም መሪዎች ጋር ማካሄድ ያሰናዱትን ዓለም አቀፍ ጉባኤ በዛሬው ዕለት ሲከፍቱ ባሰሙት ንግግር ነው። የአየር ንብረት ለውጥ የሚያስከትለውን አስከፊ መዘዝ ለመከላከል እንችል ዘንድ በእነዚህ 10 ዓመታት ውስጥ አስፈላጊውን ውሳኔ ማድረግ አለብን ብለዋል። ሌሎች ሀገሮች በተለይ ባለ ትላልቅ ኢኮኖሚዎቹ ሀገሮች ጠንከርና ፈጠን ብለው መንቀሳቀስ አለባቸው ሲሉም ባይደን አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ፣ የቻይና ፕሬዚደንት ሺ ጂንፒንግ እና ሌሎችም መሪዎች በጉባኤው ላይ ንግግር አሰምተዋል። ዜና በኋላ በአብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቻድን ለበርካታ ዓመታት የመሯት ፕሬዚደንቱ ኢድሪስ ዴቢን ህልፈት ተከትሎ አስተዳደሩን የሽግግር ወታደራዊ መንግስት መያዙ ትክክል ነው በማለት የፈረንሳይ የውጭ ጉዳይ ሚኒስትር ተናገሩ። ዣን ኢቭ ለድሪያን ዛሬ በቴሌቪዥን በሰጡት ቃለ መጠይቅ በፕሬዚደንቱ ህልፈት የተነሳ ልዩ ሁኔታ በመፈጠሩ ሰራዊቱ ብሔራዊ ሸንጎውን በትኖ ሲያበቃ ለአንድ ዓመት ተመንፈቅ የሚያስተዳድር ወታደራዊ ምክር ቤት መሰየሙን የግድ አስፈላጊ አድርጎታል ብለዋል። በቻድ ህገ መንግስት መሰረት ፕሬዚደንትነቱን መረከብ የነበረባቸው የምክር ቤቱ አፈ ጉባኤ ነበሩ። ሆኖም የፓርላማው አፈ ጉባኤ ሃሩን ካባዲ ባወጡት መግለጫቸው ያለውን ወታደራዊ የጸጥታና የፖለቲካ ሁናቴ በማገናዘብ የጦር ሰራዊቱ አስተዳደሩን እንዲይዝ ተስማምቻለሁ ብለዋል። ፈረንሳዊው የውጭ ጉዳይ ሚኒስትርም የአፈ ጉባኤውን ቃል ጠቅሰው ሲያበቁ ጦሩ ስልጣን መረከቡን ተገቢ ያደርገዋል ብለዋል። ወታደራዊው ምክር ቤት የሟቹን ፕሬዚደንት ልጅ የ37 ዓመቱን ጀነራል መሐመድ ኢድሪስ ዴቢ ኢትኖን የሽግግሩ ርዕሰ ብሔር አድርጎ ሰይሟቸዋል። ጎራባች ሊቢያ ሆኖ ሲንቀሳቀስ የነበረው በፈረንሳይኛ የአጽሮት ስሙ ፋቅ ተብሎ የሚጠራው አማጺ ቡድን ባለፉት ቅርብ ቀናት ወደ ዋና ከተማዋ እንጃሚና እየተጠጋ መሆኑ ሲዘገብ ቆይቷል። ቡድኑ ማክሰኞ ዕለት ባወጣው መግለጫ ከተማይቱን እንይዛለን፣ ርዕሰ ብሔርነቱን የያዙትን ልጅየውን ዴቢንም እንገለብጣለን ሲል ዝቷል። የምትተዳደረው በንጉስ አይደለም፣ የመንግስት ስልጣን ማውረስ አይቻልም ብሏል አማጺው ቡድን። ኢድሪስ ዴቢ እንደ አውሮፓውያን አቆጣጠር በ1990 በመፈንቅለ መንግስት ስልጣን መያዛቸው ሲታወስ ተቃዋሚዎቻቸው አምባገነን፣ የሀገሪቱን የነዳጅ ሀብት ገቢ በአግባቡ ስራ ላይ ያላዋሉ ሲሉ ሲነቅፏቸው ቆይተዋል። እንደ አውሮፓውያን አቆጣጠር በ2008 ሌላ አማጺ ቡድን እንጃሚና ደርሶ ሊገለብጣቸው ተቃርቦ እንደነበረ ይታወሳል። በምዕራባውያኑ ዘንድ ደግሞ ኢድሪስ ዴቢ በምዕራብ አፍሪቃና በሳህል አካባቢ የሚንቀሳቀሱ የናይጄሪያውን ቦኮ ሃራምን የመሳሰሉ ጽንፈኛ እስላማዊ ታጣቂ ቡድኖች ላይ በሚካሄደው ዘመቻ ትልቅ አጋር ተደርገው ሲታዩ ቆይተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግብጽ ውስጥ ከአንድ ወር ባነሰ ጊዜ ውስጥ 3 የባቡር አደጋዎች መከሰታቸውን ተከትሎ ዋናው የባቡር መንገድ ባለስልጣን ከስራቸው ተባረሩ። በተከታታይ በደረሱት አደጋዎች 40 የሚበልጡ ሰዎች ህይወት የጠፋ ሲሆን ከ350 በላይ ሰዎች ተጎድተዋል። የግብጽ የትራንስፖርት ሚኒስትር የባቡር መስመሩን ዋና ስራ አስኪያጅ ያሰናበቷቸው የተዳከመውን የአሰራር ስርዓት ለማስተካከል በሚል እንደሆነ ተገልጿል። ህዝቡም በአደጋዎቹ መደጋገም ቅሬታውን እየገለጸ ባለበት ነው ይህ እርምጃ የተወሰደው። ዓለም አቀፍ የኮቪድ-19 ዜናዎች፣ ህንድ ዛሬ ሐሙስ 314,835 አዲስ የኮሮና ቫይረስ ተጋላጮችን በምርመራ ማግኘቷን አስታወቀች። አንድ ዓመት በላይ ባስቆጠረው ዓለም አቀፍ ወረርሽኝ በአንድ ቀን በማናቸውም ሀገር በዚህ ብዛት የቫይረሱ ተያያዦች ሲገኙ የመጀመሪያው እንደሆነ ነው የተገለጸው። አድማጮች፣ ለሰዓቱ የተጠናቀረው ዜና በዚሁ ያበቃል።
ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 14 2013 ዓ.ም ምሽት ፕሮግራም ነው።
ቫክሲኑ ሳይሆን የደም መርጋቱን የሚያመጣው የሰውነታችን ቫክሲኑ ለሚያደርገው ስለሆነ አንድ ሰው የሰውነቱ የማከላከያ ኃይል ወይም የኢሚዩን ሲስተሙ ጠንካራ በሆነ ጊዜ ሞር ሪአክሽን ስለሚያመጣ እስካሁን የታየ አብዛኞቹ ወጣቶች ላይ ነው።
ፕሮፌሰር ብስራት ኃይለ መስቀል ይባላሉ። በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። በቅርቡ በብሪታንያ ሰራሹ አስትራዜኔካ እና በዩናይትድ ስቴትስ የጆንሰን ኤን ጆንሰን የጸረ ኮቪድ ክትባት በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት በተሰናዳ ቅንብር ከተናገሩት የተወሰደ ነው። ሙሉ ዝግጅቱ በሁለተኛው አጋማሽ ስርጭታችን ይቀርባል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በከባቢ አየር ላይ የሚከማቹና የአየር ብክለትን የሚያስከትሉ ጋዞችን ልቀት በአውሮፓውያን የቀን አቆጣጠር እስከ 2030 ከ50 እስከ 52 በመቶ መቀነስ የሚያስችለውን አዲሱን እቅዳቸውን ዛሬ በድረገጽ አማካኝነት እየተካሄደ ባለው ዓለም አቀፉ የአየር ንብረት ጉባኤ ላይ ይፋ አድርገዋል። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ስመኝሽ የቆየ ታሰማናለች።
በድህረ ገጽ አማካኝነት ዛሬ መካሄድ በጀመረው ዓለም አቀፉ የአየር ንብረት ለውጥ ስብሰባ ላይ የተለያዩ መሪዎች ንግግር አድርገዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንም ንግግራቸውን ሲያቀርቡ ሀገራቸው ወደ ከባቢ አየር የምትለቀውን መርዛማ ጋዞች ለመቀነስ የሚያግዛቸውን እቅድ አሰምተዋል። ባይደን በንግግራቸው በአየር ንብረት ለውጥ ምክንያት ሊመጣም ይችላል ከፍተኛ ቀውስ ለማስቀረት የሚረዳ ውሳኔ የምንወስንበት ዘመን ላይ ነን ሲሉ ተናግረዋል። በስብሰባው ላይ ንግግራቸውን ያቀረቡት የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ይህንን የባይደንን ንግግር በማድነቅ ጨዋታ ቀያሪ ነው ብለውታል። ጆንሰን አክለው በአለም ደረጃ የአየር ንብረት ለውጥ ለመዋጋት በሚደረገው ጥረት ላይ ለውጥ የሚያመጣ ተጽዕኖ ይኖራል ሲሉ ተናግረዋል። ቀደም ሲል ዋይት ሃውስ አውጥቶት በነበረው መግለጫ መሰረት ዩናይትድ ስቴትስ ሙቀትን በከባቢ አየር ስር አፍነው የሚያስቀሩ ጋዞችን ልቀት ለመቀነስ እንዲያስችላት ከመታደርገው ጥረቶች ውስጥ ከካርበን ልቀት ነጻ የሆነ የኤሌክትሪክ ኃይል መጠቀም፣ የቤትና የጭነት መኪናዎች ነዳጅ አጠቃቀምን ማስተካከል፣ ከተለያዩ ፋብሪካዎች የሚወጡ የካርበን ልቀቶችን አፍኖ ለማስቀረት የሚደረጉ ጥረቶችን መደገፍና ሚቴን የተሰኘውን የተከለከለ አማቂ ጋዝ መቀነስ ይገኙበታል። በደረገጽ አማካኝነት እየተካሄደ ባለው የአየር ንብረት ስብሰባው ላይ ተገኝተው ንግግር ያደረጉት የቻይናው ፕሬዝዳንት ቺ ጂንፒንግ በበኩላቸው ሀገራቸው በሚቀጥሉት ዓመታት የድንጋይ ከሰል አጠቃቀም ላይ ጠንካራ ቁጥጥር እንደምታደርግ ገልጸው የፎሲል ነዳጅ ምርትንም እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 ባለው ጊዜ ውስጥ በከፍተኛ ሁኔታ እንደምትቀንስ ቃል ገብተዋል። የካርበን ልቀትን በተመለከተም ሀገራቸው ከ2030 በፊት ለመቀነስ የገባችውን ቃል እንደምታከብር በድጋሚ አረጋግጠዋል። ሌላው ንግግር ያደረጉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ የተለየ ቃል ባይገቡም ዩናይትድ ስቴትስ በ2030 አሳካዋለሁ ብላ ባስቀመጠችው ንጹህ ኃይል የመጠቀም አጀንዳ ላይ በትብብር እንደሚሰሩ አስታውቀዋል። የባይደን አስተዳደር ባለስልጣን ሮብ ለት ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ያስቀመጠችው ይህ አዲሱ ግብ ከዓለም ኢኮኖሚ አጋማሹን ከያዙት እንደ ጃፓን፣ ካናዳ፣ ብሪታንያና የአውሮፓ ህብረት አባል ሀገራት ካስቀመጡት ግብ ጋር ሲደመር ወደ ከባቢ አየር የሚለቀቀውን መርዛማ ጋዝ ለመቀነስና የዓለም የሙቀት መጠን ከ1.5 ዲግሪ ሴንቲግሬድ እንዳይበልጥ ለማድረግ የሚደረገውን ጥረት ለማሳካት ያግዛል ብለዋል። እንደ አውሮፓውያን አቆጣጠር በ2015 በተባበሩት መንግስታት ድርጅት በተደረሰው የፓሪስ የአየር ንብረት ለውጥ ስምምነት መሰረት የዓለም መሪዎች የከባቢ አየር ሙቀትን ከ2 ዲግሪ ሴንቲግሬድ በታች ወርዶ 1.5 ዲግሪ ሴንቲግሬድ ላይ እንዲደርስ ተስማምተው ነበር። ከ1980 ወዲህ በዓለም ዙሪያ በአማካይ ሙቀት ከ1.1 ዲግሪ ሴንቲግሬድ በላይ የጨመረ ሲሆን ሳይንቲስቶችም ይህ ለከፍተኛ የሙቀት ሞገድ፣ ድርቅ፣ የዱር ሰደድ እሳት፣ አደገኛ አውሎ ንፋስና ሌሎች የተፈጥሮ አደጋዎች እየዳረገ መሆኑን ያስረዳሉ። ፕሬዝዳንት ባይደን ለሁለት ቀን በሚካሄደው የአየር ንብረት ለውጥ ስብሰባ ላይ ያደረጉት ንግግር የቀድሞ ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ በነበራቸው ችላ ባይነት ምክንያት ዩናይትድ ስቴትስ ያጣችውን መሪነት ለማስመለስ እያደረጉ ያሉት ጥረት አካል ነው። ሆኖም ዋሽንግተን ፖስት ዛሬ ባወጣው ዘገባ ባይደን ዛሬ የገቡት ቃል ትልቅ እርምጃ እንደሆነ በመግለጽ ተግባር ላይ ለመዋል ግን አዳጋች መሆኑን አስምሮበታል። የዋይት ሃውስ መግለጫ ግን ዩናይትድ ስቴትስ ከዚህ በኋላ አጠብቅም፣ የመዘግየት ክፍያው እጅግ በጣም ከፍተኛ ነው፣ ስለዚህ ሀገራችን አሁኑኑ እርምጃ ለመውሰድ ተዘጋጅታለች ብሏል። አክሉም የአየር ንብረት ለውጥ በህልውና ላይ የመጣ ስጋት ነው፣ ይህን ስጋት ለመቅረፍ የሚደረገው ጥረትም ጥሩ ክፍያዎች የሚያስገኙ፣ የአሜሪካን ሰራተኞች ህይወት የሚያጠናክሩ፣ የህብረተሰብ ጤናን የሚጠብቁና ለአካባቢ ጥበቃ ፍትህ የሚሰጡ መፍትሄዎች ናቸው ሲል ጠቅሷል። በስቲቭ ሄርማን ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በቤንሻንጉል ጉሙዝ ክልል የሴዳል ወረዳ ባልታወቁ ታጣቂዎች ቁጥጥር ስር መዋሉንና የዞንና የወረዳው የመንግስት አመራር አባላት መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የክልሉ ጸጥታ ሰላም ግንባታ ቢሮ በበኩሉ የሴዳል ወረዳም ሆነ ከተማዋ በታጣቂዎች ቁጥጥር ስር መዋሏን አስተባበለ። ጥፋቱን ያደረሰው የጉሙዝ ህዝብ ዴሞክራሲያዊ ንቅናቄ በሚል ስያሜ የሚንቀሳቀሰው ሽፍታ ነው ሲሉ የጸጥታ ቢሮው ኃላፊ ተናገሩ። መለስካቸው አምሃ ዝርዝር አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ባሰራጨው አጭር የጽሑፍ መግለጫ በቤንሻንጉል ጉሙዝ ክልል በካማሺ ዞን የሚገኘውና ከ25,000 የማያንስ ህዝብ እንደሚኖርበት የገለጸው ወረዳ ሙሉ ለሙሉ በሚባል ደረጃ በታጣቂ ኃይሎች ቁጥጥር ስር መዋሉን አስታውቋል። ታጣቂ ቡድን በሰው ህይወትና በንብረት ላይ ጉዳት እንዳደረሰም ይዘረዝራል። የታጣቂ ቡድን ማንነት፣ የቡድኑ ዓላማ ምን እንደሆነና በሰው ህይወትና በንብረት ላይ የደረሰውን ጉዳት ለጊዜው በዝርዝር እስካሁን ኮሚሽኑ ያልደረሰበት መሆኑን እንዲሁም ይህን ከመንግሥት አካላት ጋር በመተጋገዝ እያጣራ እንደሚገኝ ለቪኦኤ የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ አማካሪና ቃል አቀባይ አቶ አሮን ማሾ ባላቸው መረጃ መሠረት የወረዳውን አጠቃላይ ሁኔታ ገልጸዋል።
ከሚያዝያ 11 ቀን ጀምሮ ነው ታጣቂዎች ቁጥጥር መዋሏን የደረሰን መረጃዎች ያመለክታሉ። ከዚህ በተጨማሪ የደረሱን መረጃዎች የሚያመለክቱት በርካታ ነዋሪዎች የወረዳው አስተዳደር እና እንደዚሁም ፖሊስ ከአካባቢው ሸሽቶ እንደሄዱም መረዳት ችለናል። ከዚህም በተጨማሪ ያለን መረጃ የሚያመለክተው ምንድን ነው? ታጣቂ ቡድኑም የመንግስትና የግለሰብ ንብረቶችን ማቃጠሉን እንደዚሁም ነዋሪዎችና የወረዳውና የዞን አመራሮች እንደዚሁም የመንግስት ሰራተኞች መገደላቸውንም ማረጋገጥ ችለናል። እንደዚሁም ደግሞ በተጨማሪ የአካባቢው ነዋሪዎችም እንደነገሩን በአቅራቢያ ያለው የጸጥታ ኃይል ከአቅሙ በላይ እንደሆነበትና እንደዚሁም መድረስ ያለበትም እስካሁን እንዳልደረሰ ነው።
የቤኒሻንጉል ጉሙዝ ክልል ጸጥታና ሰላም ግንባታ ቢሮ ኃላፊን አቶ አብዮት አልቦሮን በዚሁ ጉዳይ ላይ ቪኦኤ አናግሯቸዋል። አቶ አብዮት የሰዳለ ወረዳ እንዲሁም ከተማው በታጣቂዎች ቁጥጥር ስር መዋሉን ያስተባብላሉ።
አንደኛ አንድ ከተማ ሙሉ ተቆጣጠሩ የሚባለው መንግስት ህግ ማስከበር ሳይችል ሲቀርና ድርጊቱን ከአቅም በላይ በሆነ መልኩ ሌላ የጠላት ኃይል አንድ ሀገር ሲወር ነው አካባቢ ሲወር ነው። ስለዚህ ምንም ጸጥታ ኃይልም የሀገር መከላከያ በቦታው ደርሶ ኦፕሬሽን እየሰራ ባለበት ሁኔታ ውስጥ ነው አሁን ያለ ነው። ስለዚህ ጸረ ሰላም ኃይል ወደ ከተማ ገብቷል። አዎ ገብቷል። ወደ ከተማ ገብቶ ጥቃት ፈጽሟል። ዜጎች ላይ፣ ንብረት ላይ ጥቃት ፈጽሟል። ቁሳ ሰብአዊ የደረሰው ጉዳት ገና ኦፕሬሽን ሲጠናቀቅና አካባቢው ክሊር ሲሆን የሚታወቅ ነው። ይሄ ባለበት ሁኔታ ግን በአሁኑ ሰዓት ሙሉ በሙሉ ከተማዋን ወይንም ወረዳዋን የጸረ ሰላም ኃይል ተቆጣጥሮታል የሚለው መግለጫ ትክክል አይደለም።
የቢሮ ኃላፊው በሰው ሕይወት ላይ የደረሰ ጉዳት እንዳለ አላስተባበሉም። ይሁንና በዞን ወይንም በወረዳ ደረጃ ባሉ አመራሮች ላይ ተፈጽሟል ስለተባለው የግድያ ወይንም የእገታ እርምጃ መረጃ እንደሌላቸው አስረድተው ያለውን ሁኔታ አብራርተዋል።
የደረሰ የጉዳት መጠንና ማን ላይ ጥቃት ተፈጽሟል፣ ውጊያ ላይ ግጭት ላይ በነበሩበት የተወሰኑ የጸጥታ ኃይሎቻችን ላይ ጉዳት እንደደረሰ ይታወቃል። የጠላት ኃይል ላይም ጉዳት ደርሷል። የተመታ የተደመሰሰ የጠላት ኃይልም አለ። ጸጥታ ኃይሎቻችን ላይም ጉዳት እንደደረሰ መረጃዎች አሉ። በአጠቃላይ ግን በንጹሀን ላይ የደረሰ በነዋሪዎች ላይ የደረሰ በሌላው አመራር ላይ የደረሰ እና በጸጥታ ኃይል ላይ ምን ያክል መጠን ጉዳት እንደደረሰ ሞትም እንዳለ ለማወቅ ግን ተጨማሪ ኃይል አስገብተን አሁን የኦፕሬሽን ስራ ላይ ነው ያለው። የሀገር መከላከያ ጭምር ኃይል ተጨምሮ ከዲዩ ኃይልም ከሌላ አካባቢ ወደ ቦታው ተንቀሳቅሶ የጸጥታውን ስራ የማስከበር ስራ እየተሰራ ነው ያለው። የክልሉ ዲዩ ኃይልም የሀገር መከላከያ ሰራዊትም በቦታው ላይ ነው ያለው። ኦፕሬሽን ስራ ጠላት ላይ እርምጃ እየወሰደ ነው ያለው። ስለዚህ ያ ኦፕሬሽን ሲጠናቀቅ ውጤቱን የምናውቅና ትክክለኛ መረጃውን ለሚዲያ አካላትም የምናሳውቅ ይሆናል።
ቪኦኤ በሰዳለ ወረዳ ተፈጽሟል የተባለውን ጥቃትና የደረሰውን ውድመት ማን እንደመራው ታጣቂ ቡድን የተባለውን ማንነትና የቡድኑ ዓላማ ምን እንደሆነ ይታወቃል የሚል ጥያቄ ለክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አንስቶላቸው ነበረ።
በአሁኑ ሰዓት የጸረ ሰላም ኃይሉ እንቅስቃሴ ጉዴን በሚባለው የሚመራ ነው። የጉሙዝ ህዝቦች ነጻ አወጣለሁ በሚል እሳቤ የተደራጀ በተለይ ታላቁ ህዳሴ ግድብ በዚች ሀገር መገንባት በዚህ ህዝብ መገንባት እንቅልፍ የነሳቸው የውጭ ጠላት ኃይሎች ባንዳዎችን በመጠቀም አገሪቷን የትርምስ ቀጠና ለማድረግ በሚሰሩ ስራ ውስጥ አብሮ የሚሳተፉ የባንድነት ባህሪ ያላቸው ሽፍቶች ናቸው እነዚህ። ስለዚህ እስካሁን ባለን መረጃ የቡድን አካላት የተሳተፉበት መሆኑ ነው። ሌሎች መረጃዎች በእኛ ጸጥታ መዋቅር የተገመገመ የሌላ ጠላት ኃይልም አካባቢው ላይ የተንቀሳቀሰ መሆኑን መረጃዎች የሉም። ምናልባት አካባቢው ምዕራብ ወለጋጋ አጎራባች ከመሆኑ ጋር የተያዘ በቅርብ ርቀት ላይ የሆነ ሸኔ እንቅስቃሴ ሊኖር ይችላል። ግን ከዛ ውጭ ሌሎች የጠላት ኃይል እጅ እና እንቅስቃሴ ካለበት እሱ ቀጣይ ማየት ያስፈልጋል። እስካሁን ባለ መረጃ ግን ሌሎች የጠላት ኃይል እንቅስቃሴ በሰዳል ላይ የለም።
ጥቅምት ወር መጨረሻ ወዲህ በሀገሪቱ የተለያዩ ክፍሎች ታጣቂ ኃይሎች በሰላማዊው ህዝብ ህይወት ላይ የሚፈጽሙትን ጥቃትና በንብረት ላይ የሚያደርሱት ውድመት የሚያነጋግር ሆኗል። ገሚሱ መንግስት ህግ የማስከበሩን ተግባር በማያጠራጥሩ እርምጃዎችና በጥራት ማከናወን አለበት ሲሉ፣ ሌሎች ደግሞ ውይይት መደረግ አለበት ይላሉ። መንግስት በበኩሉ የውይይት በር ተዘግቶ እንደማያውቅ እየገለጸ የህግ የበላይነት ግን መዘንጋት የለበትም ይላል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ በዚህ ዘገባ ላይ ስሙን የተጠቀሰው የጉምዝ ሕዝብ ዴሞክራሲያዊ ንቅናቄ አመራሮችን ለማግኘት ጥረት እያደረግን ቆይተናል። ጥረታችን እስካሁን አልተሳካም። እንደተሳካና እንዳገኘናቸው ምላሻቸውን ይዘን እንመለሳለን። ወደ ተከታዩ ዘገባችን ስናልፍ የአማራ ብልጽግና ፓርቲ በቅርቡ በኦሮሚያ፣ ቤንሻንጉልና አማራ ክልል ውስጥ በአማራ ተወላጆች ላይ የደረሰው ግድያና ማፈናቀል የአገር አንድነትን ለማናጋት በሚፈልጉ ኃይሎች እየተቀነባበረ ነው አለ። ፓርቲው ባወጣው መግለጫ በአማራ ተወላጆች ላይ የሚደርሰውን ግድያና መፈናቀል በመቃወምም በክልሉ የተለያዩ ከተሞች ለተደረጉት ህዝባዊ ሰልፎች ያለውን አክብሮት ገልጾ ሰልፉን ለፖለቲካ ዓላማ ማስፈጸሚያና ከታሰበለት ህዝባዊ ዓላማ ውጪ ለማድረግ መሞከሩን አስታውቋል። መስፍን አራጌ ዝርዝሩን ያስደምጠናል።
ያጋጠመንን ፈተና የምንሻገረው እውነተኛ ህዝባዊነታችንን ጠብቀን በመዝለቅ ነው በሚል ርዕስ የአማራ ብልጽግና ፓርቲ በወቅታዊ ጉዳዮች ላይ ትናንት በሰጠው መግለጫ ለውጡ በኋላ የተገኙ ስኬቶችንና ተስፋዎች፣ ተግዳሮቶችንና ተጽዕኖዎች ዳስሷል። በፓርቲው ያሉ ውስጣዊ ችግሮች መታረም እንዳለባቸው የጠቆመው መግለጫው አገራዊ ቀውሱ እንዲባባስ ግን የውጭ ኃይሎች እጅ አለበት ብሏል። ትህነግ፣ ኦነግ ሸኔ እንዲሁም የጉምዝና የቅማንት ታጣቂ ቡድኖችን የህዝብና የአገር ጠላቶች ሲል ነበር የፈረጃቸው መግለጫው። ጸረ ሰላም ባላቸው ኃይሎች በኦሮሚያ ክልል ወለጋ፣ በቤንሻንጉል ጉምዝ ክልል መተከል፣ በአማራ ክልል ኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞኖች ማዕከላዊ ጎንደር ዞን ጭልጋ አካባቢ በተሰነዘሩ ዘርን መሰረት ያደረጉ ጥቃቶች ንጹሐን መሞታቸውን፣ ንብረት መውደሙን ዘርዝሯል። ድርጊቱንም ልብ የሚሰብርና አረመኔያዊ ብሎታል። በቅርቡም በምዕራብ ወለጋ በመተከል ባጣዬና አካባቢዎቹ በተፈጠረው ማንነትን መሰረት ያደረጉ ጥቃቶች የደረሰው ሰብአዊና ቁሳዊ ጉዳት በክልሉ የተለያዩ ከተሞች ለተደረጉት ህዝባዊ ሰልፎች ምክንያት መሆናቸውን ጠቁሟል። ጥፋቶች እንዳይደገሙ ማውገዝና መንግስት ማስተካከያ እንዲያደርግ በሰለጠነና ዴሞክራሲያዊ በሆነ መንገድ ጥያቄዎችን ማቅረብ ብልጽግና ተገቢ ናቸው ብሎ እንደሚያምን ተመልክቷል። ሰልፎቹ በሰላም ቢጠናቀቁም በአንዳንድ ከተሞች ግን ከተጠሩበት ህዝባዊ ዓላማ ያፈነገጡ ነበር ሲል ይወቅሳል። ብልጽግናን በማውገዝ ላይ የተመሰረቱ የአማራን ክልሉ የሁከትና የብጥብጥ ማዕከል በማድረግ ህዝቡን ለአደጋ የሚዳርጉ ከፌዴራል እስከ ክልል የሚገኙ አመራሮችን የሚያወግዙ፣ የሚያጥላሉና ስም የሚያጠፉ ተግባሮች በሰልፎቹ ላይ እንደተስተዋሉ መግለጫው ላይ ሰፍሯል። በሰልፉ ላይ ከታደሙት ጥቂቶች ሲል መግለጫው የጠቀሳቸው ግለሰቦች ከአብን በስተቀር የብልጽግና ፓርቲንና የሌሎች ተፎካካሪ ፓርቲዎችን የምርጫ ምልክትና የጽሁፍ ሰሌዳዎች ወይም ባነሮች ከተሰቀሉበት እንዲወርዱ፣ እንዲቃጠሉና እንዲቀደዱ ማድረጋቸውን አብራርቷል። በምርጫ አስፈጻሚዎች ላይ ወከባ ተደርጎባቸዋል ያለው መግለጫው ምርጫ ቦርድና ሌሎች የህግ አስከባሪ አካላት ጉዳዩን አጣርተው ህጋዊ እርምጃ እንዲወስዱ ጠይቋል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ የሱፍ ኢብራሂም በትናንቱ የአማራ ብልጽግና ፓርቲ መግለጫ ላይ አብን የተጠቀሰበት መንገድ አግባብ እንዳልሆነ አመልክተው አብን ሰላማዊና ዴሞክራሲያዊ የፖለቲካ አማራጮችን ምርጫው ያደረገ ድርጅት ነው ብለዋል። ህዝቡ እየደረሰበት ያለው ግድያና መፈናቀል ለማውገዝ ለሰልፉ ሲወጣ ፍጹም ሰላማዊ በሆነ መንገድ ጥያቄውን እንዲያቀርብ፣ ተቃውሞውንም እንዲያሰማ አብን አስፈላጊውን ድጋፍ አድርጓል ባይ ናቸው።
የማንኛውንም አይነት ሀሳብ የሚያንጸባርቁ ነገሮችን የሚደፈጥጡ ሀሳቦችን ንብረትና ተቋማትን ከማጥቃት ወይም ደግሞ ሰርጎ ገቦችን ለዚህ ተጋላጭ የሚያደርጉ እንቅስቃሴዎችን እንዳያደርጉ ለሰውና ለንብረት በአጠቃላይ ጥበቃ ባደረገ መልኩ እንድታሄድ አሳስበናል። ይሄ በግልጽ ገልጻችን ሁሉ የወጣ ነው። ስለዚህ በአብዛኛው ሰልፉ የተካሄደው በሰላማዊ መንገድ ነው። አየህ፣ ይሄ እኮ ነው አንዱ የፖለቲካ ችግር። ይህ መንግስት አሁን የብልጽግና ፓርቲ የሚባለው ገና መግለጫውን ስታየው የለውጥ ሂደቱን በማንቆለጳጳስ ሀገራችን በለውጥ ሂደት ነው ያለችው ብሎ ነው የሚጀምረው። ኖ ሀገራችን አሁን በብልሽት ሂደት ውስጥ ነው ያለችው። የደረሰው ነገር ላይ ትኩረት ከማድረግ ይልቅ አሁን በዚህ መግለጫ የምታየው በዚህ መልኩ የተጠቃው ማህበረሰብ ምን አለ፣ ምን ተናገረ፣ ምን ባነሩ ሲወጣ ምን ያደረገ ምናምን ፍሪንጅ የሆኑ ዳርቻ የሆኑ ጉዳዮችን ነው ሊከታተሉትና ሳንስሩ ሊያደርጉት የሚፈልጉት ትክክል አይደለም።
ሰልፉ ሌሎች ብሔሮች ጋር ያለውን አንድነት ለማፍረስ እየታሰበ አለመሆኑንም ጠቅሰዋል።
ይሄ የኦሮሞ ህዝብን የሚመለከት ጉዳይ አይደለም። የኦሮሞ ህዝብ ጠላቶች ናቸው፣ እንደውም ሌላው ህዝብ ጋር እያጋጩት ያልሆነ ስዕል እየሰጡት ያሉት ጽንፈኞች ናቸው። ትርክት ነው፣ እምነታቸው ነው። ይሄ የኦሮሞ ህዝብ የሚጋራው አይደለም። ሀገር ወዳድ ነው፣ እንደ አማራ ህዝብን ጭቁን ሀገር ወዳድ ህዝብ ነው። እሱም ገፈት ቀማሽ ነው። በአብዛኛው ቦታ በኦሮሞ ስም ተደራጅተው ጽንፈኞች የሚያደርጉት ነው።
ከአብን በስተቀር የብልጽግና ፓርቲ ፓርቲንና የሌሎች ተፎካካሪ ፓርቲዎችን የምርጫ ምልክትና የጽሑፍ ሰሌዳዎች ወይም ባነሮች ከተሰቀሉበት እንዲወርዱ፣ እንዲቃጠሉና እንዲቀደዱ ተደርጓል የሚለውንም ክስ አብን አልተቀበለውም።
ሌላ የፖለቲካ ፓርቲ አብረው እንደወጡ ነው የማውቀውን። ይሄ ዜማም እናት ፓርቲም የሁሉም የህዝቡ አጋር ሆነው የባልደራስም በየአካባቢው አዲስ አበባም ቢሆን በክልልም ቢሆን ደሴም ቢሆን የኢዜማ ጭምር በህዝቡ አብረው ብሶታቸውን አሰምተዋል አመራሮች። ይሄ በማህበራዊ ድረገጽም የታየ ነው። ማንድም ደግሞ ይሄንኑ ሪፖርት ያደረገ የለም። አፈቀላጤ ሊሆናቸው አይችልም። ስለ ራሱ ነው መናገር ያለበት። ምክንያቱም ማንም ፓርቲ በዚህ ሰላማዊ ሰልፍ እንደዚህ ኮንኩኝ ብሎ የተናገረ የለም። የሆነም ነገር ስለሌለ ማለት ነው። ንብረትም አልወደመም።
የአማራ ብልጽግና ፓርቲ ባነሳቸው ቅሬታዎች ዙሪያ ያቀረበው ህጋዊ ክስ ስለመኖሩ ከብሔራዊ ምርጫ ቦርድ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካልኝም። ጸረ ሰላም ተብለው መግለጫው ላይ በስም ከተጠቀሱት ውስጥ አንዱ የሆነውና ራሱን የኦሮሞ ነጻነት ሸማቂዎች ብሎ የሚጠራው ታጣቂ በተለያዩ ጊዜያት በግድያውና በማፈናቀሉ ላይ እንደሌለበት ሲገልጽ መቆየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በዴሪክ ሾቪን ላይ የተሰጠው የጥፋተኝነት ብይን ያስከተለው የዓለም ምላሽ ነው ተከታዩ ዘገባ። የ46 ዓመት ዕድሜው ጥቁር አሜሪካዊ ጆርጅ ፍሎይድ በፖሊስ መገደል በመላው ዓለም የጥቁሮች ሕይወትም ዋጋ አለው በሚል መሪ ቃል ተቃውሞ ማስነሳቱ የሚታወቅ ነው። ትላንት በዴሪክ ሾቪን ላይ የተላለፈው የጥፋተኝነት ብይን በብዙ ሀገሮች መልካም ምላሽ አግኝቷል። ሆኖም ገና ብዙ መሰራት ያለባቸው ነገሮች አሉ ሲሉ ለእኩልነት የቆሙ ተሟጋቾች ማሳሰባቸው አልቀረም። የአሜሪካ ድምጽ ዘጋቢ ሄነሪ ሪጅዊል ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርበዋለች።
ጆርጅ ፍሎይድን የገደለው የቀድሞ ፖሊስ ዴሪክ ሾቪን ጥፋተኛ ሆኖ መገኘቱ እንደተሰማ ሚኒያፖሊስ ላይ በቦታው ተሰባስበው የነበሩት ሰዎች በከፍተኛ ስሜትና በመልካም ተቀብለውታል። በዓለም ዙሪያ የተከታተሉት በሚሊዮኖች የሚቆጠሩ ሰዎችም እንደዚሁ። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሼል ባችሌት ሀሳባቸውን ገልጸዋል።
As the jury recognized, the evidence in this case was crystal clear.
ፍርዱን የሰጡት ሰዎች በሚገባ እንደተረዱት ሁሉ ማስረጃው ግልጽ ነበር። ከዚህ የተለየ ውጤት ቢሆን ኖሮ ህግን ማራከስ ነበር የሚሆነው። ነገር ግን በዩናይትድ ስቴትስ እና በዓለም ዙሪያ ለሚገኙት ስፍር ቁጥር ለሌላቸው ሰለባ ለሆኑት ሌሎች አፍሪካውያን አሜሪካውያን ቤተሰቦቻቸው ለፍትህ የሚደረገው ትግል ይቀጥላል።
የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ትላንት በሀገሪቱ ምክር ቤት ስለ ጉዳዩ ተናግረዋል።
Last night's verdict in Minneapolis delivered justice for the family.
ትላንት ማታ ሚኒያፖሊስ ላይ የተሰጠው ብይን ለጆርጅ ፍሎይድ ቤተሰቦችና ወዳጆች ፍትህ አስገኝቷል። መላ የምክር ቤቱ አባላት ስለነሱ ያሰቡ መሆናቸውንም አውቃለሁ።
የጆርጅ ፍሎይድ መገደል በዓለም ዙሪያ የጥቁሮች ህይወትም ዋጋ አለው በሚል መሪ ቃል መሰረት ተቃውሞ ቀስቅሷል። የብሪታንያ ተወላጅ አክቲቪስት ሎረንስ ሁ በብሪስቶል ኢንግላንድ ሰላማዊ ሰልፎችን አስተባብረዋል። ለእኩልነት የሚታገሉ ገጣሚ ናቸው።
I don't feel that there's anything to celebrate.
በዚህ ሰዓት ለፈንጠዝያ የሚያበቃ ነገር ያለ ሆኖ አይሰማኝም። ይህን ፍትህ ለማግኘት በዓለም አቀፍ ደረጃ ዘመቻ ማድረግን እና የከተሞችን መቃጠል ዋጋ ጠይቋል። መወሰን ያለበት ጉዳይ በመወሰኑ ይህን ያክል ደስታ ሲስተዋል ያደነዝዛል።
የፈረንሳይ መንግስት ብይኑ በዓለም ደረጃ ያለውን ቦታ አስገንዝበዋል። የፈረንሳይ መንግስት ቃል አቀባይ ገብርኤል አታል
ድራማ ኢፑቫንታብል qui a frappé monsieur Floyd.
The terrible tragedy that befell Mr.
በሚስተር ፍሎይድ ላይ የደረሰው እጅግ አሳዛኝ ድርጊት ከዩናይትድ ስቴትስ ያለፈ ድንበር ተሻጋሪ ስሜትን ቀስቅሷል። ይህ የፍርድ ቤት ብይን ከዩናይትድ ስቴትስ ድንበር አልፎ ያስተጋባውም ለዚህ ነው።
ደቡብ አፍሪካ ውስጥ የዴሪክ ሾቪን ጥፋተኛ ሆኖ መገኘት እንዳስደሰታቸው የጆሃንስበርግ ነዋሪዎች ለአሜሪካ ድምጽ ተናግረዋል። የጆሃንስበርግ ነዋሪ የሆነ ተማሪ ቶማስ ዴፒየር
Justice was served, but I don't think it's the right
ፍትህ ተገኝቷል። ነገር ግን በዚያ መልኩ መሆኑ ትክክል አይመስለኝም። ለወደፊቱ እንደዚያ እንዳይሆን ለማስወገድ የምንችልበት ሌላ መንገድ ሊኖር ይገባል።
ሌላ የጆሃንስበርግ ነዋሪ ዮሱፍ አሪንግተን ካትራዳ
ሃፒ that justice has been served.
ፍትህ መገኘቱ አስደስቶኛል። ይህም በማንኛውም የዓለም ክፍል ያለውን ማንኛውም ሰው የሚመለከት ይመስለኛል።
ከሁሉም አስቀድሞ ለጆርጅ ፍሎይድ እና ቤተሰብ ፍትህ ተገኝቷል። ሆኖም በዓለም ዙሪያ ያሉት ተመሳሳይ ስቃይና ቁጣ ለገጠማቸው በርካታ ሰዎችም እንደዚሁ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪ የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 202-251-3505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። በቅርቡ በብሪታንያ ሰራሹ አስትራዜኔካ እና በዩናይትድ ስቴትስ የጆንሰን ኤን ጆንሰን የጸረ ኮቪድ ክትባት በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት የታለመ ቅንብር ነው። በእጅጉ ያልተለመደና አደገኛ የተባለውን ይህን በአንዳንድ ሰዎች ላይ የተከሰተ የደም መርጋት ችግር ከክትባቶቹ ጋር ሊኖረው የሚችል ትስስርንም ይመረምራል። የጤና ባለስልጣናት የሚወስዷቸውን ሳይንሳዊ አማራጮች ጨምሮ የክትባቶቹን ተፈጥሮ የሚያስረዱን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ፕሮፌሰር ብስራት ኃይለ መስቀል ናቸው እንግዳችን። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱም የቃለ ምልልሳቸውን የመጀመሪያ ክፍል ይዞ ቀርቧል።
ፕሮፌሰር ብስራት ኃይለ መስቀል፣ ሰሞንኛው አነጋጋሪ ጉዳይ በተለይ በዩናይትድ ስቴትስ ከመቶ ሚሊዮን በላይ ሰዎች የተከተቡበት ብዙም ተስፋ የሰጠ ሁኔታ ውስጥ ብንሆን የተቀረው ዓለም አሁንም የክትባት ነገር ብዙ ፈተና ውስጥ እንዳለ ይታወቃል። በዚህ መሀል ግን ደግሞ ከተሰሩት ክትባቶች ውስጥ ኦክስፎርድ ዩኒቨርሲቲ ሰራሹ አስትራዜኔካ እና የዩናይትድ ስቴትሱ ጆንሰን ኤንድ ጆንሰን ኩባንያ የሰሯቸው ሁለቱም ክትባቶች ሰሞኑን የመገናኛ ብዙሃን ትኩረት ስበው ቆይተዋል። እስኪ ስለተፈጠረው ነገር በመረዳትን ጀምር። በሁለቱም ላይ የተገለጸ ያልተለመደ ነገር ግን በጣም ከባድ የተባለ የደም መርጋት ያስከትላሉ ነው የተባለው። ምንድን ነው የተፈጠረው ነገር? በሱ ብንጀምር።
እውነት ነው፣ አሜሪካም ሀገር ሌሎችም ሀገሮች ይሄንን ሬር የሆነ ታይቶ የማይታወቅ አይነት ሳይድ ኢፌክት በመገኘቱ ምክንያት ብዙ ኒውስ ተሰርቷል። እንግዲህ ምንድን ነው በሽታው? የሳይንስ ስሙ ቫክሲን ኢንዱስድ ኢሚዩን ትሮምቦሳይቶፒኒያ ነው የሚሉት። በአጭሩ ደም መርጋት ነው። ሁላችንም እናውቃለን ስለ ደም መርጋት። ግን ደም የሚረጋው ኖርማሊ ከሰውነት ውጭ ሲሆን ነው። ይሄ ግን ሰውነታችን ውስጥ እያለ በደም ስር እየተዘዋወረ እያለ ይረጋል ማለት ነው። ደም መርጋት በተለያዩ በሽታዎች ይመጣል። ብዙ አይነት የልብ በሽታ አለ፣ የደም መርጋት በሽታ ራሱ አለ፣ አደጋ ሲያጋጥመን አለ። ኖርማሊ እንደውም አሜሪካ ሀገር ስታቲስቲክስ እንዳየው ከ1000-2000 ሰው የሚደርስ የደም መርጋት ምክንያት በቀን ሆስፒታላይዝድ እየሆኑ ሕክምና ይወስዳሉ ማለት ነው። ያን ያህል ኮመን ነው ማለት ነው። ስለዚህ አሁን አዲስ ያደረገው ነገር ምንድን ነው? ደም መርጋቱ ከቫክሲን ጋር በመገናኘቱ ነው ትልቁ ነገር። በሁለቱ አስትራዜኔካ እና ጄንጄ ቫክሲኖች ጋር የተገናኘው ይሄ ደም መርጋት ለየት የሚያደርገው ነገር ምንድን ነው? አንደኛ ዋና የደም መዘዋወሪያ ቱቦዎች ብለድ ቬስልስ ውስጥ ነው የሚረጋው ደግሞ እና ሶስት ቦታዎች ነው ታርጌት የሆኑ። አንደኛው በጣም ያሳሰበው ነገር አእምሮ ውስጥ ነው፣ ብሬን ውስጥ ያ ደም ይረጋል። ሁለተኛ ሆድ አካባቢ፣ ጨጓራ አካባቢ ደም የሚያመጡ የደም ስሮች ውስጥ ረግቶ ተገኝቷል። ሶስተኛ ደግሞ የተለያየ ቦታ ሰውነታችን ውስጥ ይሄ ነው በማይባል ቦታ ብለድ ቬስል ውስጥ ተገኝቷል። ከዚህ በተጨማሪ ደም ለመርጋት የሚያገለግሉ የደም ሴሎች ፕሌትሌትስ ይባላሉ፣ እዛ መርጋት ውስጥ ይያዙና ሰውነታችን ውስጥ ያለው የነዚህ ሴሎች መጠን በጣም ይቀንሳል። በዚህ ምክንያት ለሌላም ደግሞ የመድማት አጋጣሚዎች ይፈጥራል። እንግዲህ የሚሉት ምንድን ነው? ቫክሲኑ አይደለም ዳይሬክትሊ የደሙን መርጋት የሚያመጣው። የሰውነታችን ቫክሲን ስንወጋ በሚያደርገው አዲስ ነገር ሰውነታችን ውስጥ ስለገባ ለሱ ለሚያደርገው ሪያክሽን ወይም መቆጣት ነው ይህንን የደም መርጋት የሚያመጣው እንጂ ቫክሲኑ አይደለም ብለው ይላሉ። የደም መርጋት አዲስ ነገር አይደለም። መድኃኒቶች እንደሱ የሚያመጣዋሉ። አሁን የታወቀው መድኃኒት እንደውም ሄፓሪን የሚባል ከመቶ ዓመት በላይ የተጠቀምንበት ነው። ደም ለማቅጠን የምንጠቀምበት በየዓለም ላይ የምንጠቀምበት ነው። እሱም እንደዚሁ ኮቪድ ምክንያት ደማቸው የረጋ ሰዎች ከዚህ መድኃኒት ሄፕሪን ከሚባለው መድኃኒት ጋር ተመሳሳይነት ያለው የደም መርጋት ነገር ነው ያሳየው። ግን የቫክሲኖቹ 1 ከ100,000 ሲሆን አሁን ባለው ስታቲስቲክስ ማለት ነው፣ አንዳንዴ ከ200,000 የሄፕሪኑ ግን 1,000 ሰው አንድ ሰው ያመጣል። ማለት በሄፕሪን የታወቀ ነው የደም መርጋት እንደሚያመጣ እያወቅን ነው ሁልጊዜ የምንጠቀምበት የታወቀ መድኃኒት ነው። እንዲህ አይነት ተመሳሳይ የደም መርጋት ሊያመጣ ይችላል።
መልካም ፕሮፌሰር ብስራት፣ እነኚህ የጎንዮሽ ጉዳቶች በተለይ በሁለቱ የክትባት አይነቶች ላይ ብቻ ለምን ታዩ? ለመሆኑ ለዚህስ መንስኤው ምን ይሆን?
አዎ፣ ለምንድን ነው አስትራዜኔካ እና ጃንሰን ጃንሰን ላይ የታየው በሌሎቹ ላይ ያልታየው የሚለው ነገር ምንድን ነው? አስትራዜኔካ እና የጃንሰን ጃንሰን ተመሳሳይ ቴክኖሎጂ ነው የሚጠቀሙት። ይሄ ቫይራል ቬክተር ቫክሲን የሚባል ነው። እነዛኞቹ የፋይዘር እና የሞደርና የሚጠቀሙት አርኤንኤ ቴክኖሎጂ ስለሆነ የተለያየ አፕሮች ስላላቸው በተለያየ ካምፓኒ ቢሰሩ በእነዚህ በሁለቱ ላይ ሞሬ ሊታይ የቻለው አሰራራቸው ተመሳሳይ ቴክኖሎጂ ስለተከተለ ነው።
መልካም። አንዳንድ የቅርብ ጊዜ መረጃዎች የተወሰነ እድሜ ክልል ላይ የሚያተኮረ ነገር ይዘው ቀርበዋል። የጄንጄም ክትባት ላይ ከ18 እስከ 48 ዓመት እድሜ ክልል ውስጥ ያሉ 6 ሴቶች መጠቃታቸው ተገልጸዋል። ነገር ግን በሁለቱም ክትባቶች በንጽጽርም የታየ ነገር ካለ እነኛ አሁን የተከሰቱት የደም እርጋቶች የተለየ ሁኔታን ይመለከት ይሆን? የተለየ የእድሜ ክልል ውስጥ ያሉ ሰዎች ላይ ጎልተው ታይተው ይሆን?
አዎ። እነማን ናቸው ኖር ሪስክ ያላቸው ለምትለው እርግጥ ነው አንደኛው እድሜ ነው። ሁለተኛው በተለይ ሴቶች ላይ ሞር፣ ወጣቶች ላይ ሞር። ለምን ወጣቶች ላይ የሚለው ቲዮሪ ነው። ግን ቅድም እንዳልነው ቫክሲኑ ሳይሆን የደም መርጋቱን የሚያመጣው የሰውነታችን ቫክሲኑ ለሚያደርገው ፋይት ለሚያደርገው ስለሆነ አንድ ሰው የሰውነቱ የማከላከያ ኃይል ወይም የኢሚዩን ሲስተሙ ጠንካራ በሆነ ጊዜ ሞር ሪአክሽን ስለሚያመጣ ብዙ ፋይት ስለሚያደርገው ይሄ የደም መርጋቱ ነገር ሞር ነው ብለን ስለምናስብ እስካሁን የታየ አብዛኞቹ ወጣቶች ላይ ነው። በዚህ ምክንያት ነው ጀርመኒ፣ ኔዘርላንድ፣ ፊሊፒንስ፣ ፖርቹጋል፣ ስፔን ያየው እንደሆነ ስታስቲኩ በሙሉ ከ60 ዓመት በላይ እንጂ ከ60 ዓመት በታች እንዳይሰጥ ሕግ አውጥተዋል። ካናዳ፣ ፍራንስ እንደዚሁ ከ55 ዓመት፣ ቤልጅየም፣ አውስትራሊያ፣ ዴንማርክ በሙሉ ያየሃቸው እንደሆነ ራሱ እንግሊዝን ጨምሮ አስትራዘኔካ ለወጣቶቹ እንዳይሰጥ ሌላ ኦልተርኔቲቭ ቫክሲን እንዲሰጥ ነው ህግ ያወጡት። ስለዚህ አንዱ እድሜ ነው። ሁለተኛ ሴቶች ናቸው። ሴቶቹ በአስትራዘኔካ ላይ አይደለም የታዩ፣ እነሱ ደግሞ ሞር አሜሪካ ሀገር ውስጥ የታየው ነው። አሜሪካ ሀገር ያሉት ከ7 ሚሊዮን ሰው 6ቱም ይህንን ብለድ ክሎት ወደ መርጋት የታያባቸው ሴቶች ናቸው። እና ሴቶች ሆኑ ምንም እስካሁን ኤክስፕላኔሽን የለውም። ደም መርጋት በጠቅላላው በሁሉም በሽታ ያየው እንደሆነ ግን ሞር ሴቶች ይጠቃሉ በዚህ ከኮቪድም በፊት ወይም ስለ ኮቪድ ከማወቃችንም በፊት ማለት ነው። ያ አሜሪካ ሀገር ውስጥ ነው። ስለዚህ አስትራዜኔካም እንደዚሁ ሴቶች ላይ ሞር ይታያል አይታይም እርግጠኛ አይደለንም። ግን አትሊስት በጄንጄ በጃንሰን ጃንሰን አሜሪካ ሀገር ውስጥ በሙሉ ሴቶች ናቸው፣ በሙሉ ነጭ ሴቶች ናቸው። ያኛው የእድሜው ግን እና እንግዲህ ምንድን ነው የምንላቸው ኮቪድ ቫክሲን ተወግታችሁ የተወሰነ ስሜቶች አሉ፣ በተለይ እግር ላይ እብጠት ወይም የደረት ህመም ወይም ደግሞ አእምሮ ውስጥ ከሆነ ደግሞ የረጋው ኃይለኛ የሆነ የራስ ምታት እና ግዥ ማለት እነዚህ ህመሞች ከተሰሙ እና ቫክሲኑን የተወጉ ሰዎች በተለይ ወጣትና ሴት የሆኑ ቶሎ ብለው ሕክምና የሚሰጥበት ቦታ መሄድ እንዳለባቸው ነው እስካሁን ያለው ጋይድላይን የሚያሳየን።
መልካም ፕሮፌሰር ብስራት፣ እነኚህ ክትባቶች ኮቪድ አገር እያጠፋ ያለበትን ህዝብ እየጨረሰ ያለበትን ሁኔታ ለማቆም በአስቸኳይ እንዲደርሱ በተደረገ ጥረት እጅግ ባልተለመደ ፍጥነት በሚያስገርም ስኬት የተገኙትን ይሃል እናም ከዚህ ቀደም የክትባት መድኃኒቶች ስኬታማነት ከተዘገበውም በላይ ደረጃቸው ቢለያይም አሁን በስራ ላይ ያሉት ፋይዘር እና ሞደርና ላይ እንደተመለከትነው አይነት 95 እና 96 በመቶ እስከሚደርስ ድረስ ያን የመሰለ ስኬት ያስመዘገቡ አሁን የተፈጠረው ሁኔታ ጆንሰን ኤንድ ጆንሰን የሰራው ክትባት ለጊዜውም ቢሆን እንዲቆም ተደርጓል። አስትራዜኔካ አገሮች ቀድም ያሏቸውን ውሳኔዎች እየወሰዱ ነው። አንዳንዶቹ ምርጫ ሳይኖራቸው ሁሉ አቁመውታል። ብዙዎቹ ክትባቱን እንደ ዩናይትድ ስቴትስ እድልም የላቸውም። የአውሮፓ ህብረት አገሮችን ያህል ታላላቅ ሀብታም አገሮች ሳይቀሩ አሁንም እየተራወጡ ያሉበት ሁኔታ ነው። እንዲያውም ወደ ሩሲያ ፊታቸውን የማዞር ሁኔታም እየተመለከትን ባለበት ለምንድነው በጣም በተለየ ሁኔታ ያሳሰበ እና ይህ የተለየ ትኩረት የተሰጠው? በርግጥስ የተከሰተው የደም እርጋትና ይህ ሁኔታ አንዳንድ የሳይንስ ሰዎች ጥቅምና ጉዳቱን ካመዛዘንን በፍጹም የሚወዳደር አይደለም እያሉ ባሉበት ነገር ግን ስጋት ተፈጥሯል። ምን ይላሉ ስለዚህ ተከላላ ሁኔታ?
አሉላና እንግዳውን እናመሰግናለን። አድማጮች ተከታዩን በሚቀጥለው ፕሮግራማችን እናቀርባለን። ሙሉ ዝግጅቱንም በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ወደ ተከታዩ ዘገባ እንለፍ። የኦስካር እጩ የሆነው ዘጋቢ ፊልም ሃንገር ዋርድ ወይም የረሃብ ወረዳ ፊልም አዘጋጁ እና ባለሽልማቱ ስካይ ፊትስጄራልድ ግጭት ባመሳቀላት በየመን ሆስፒታል ውስጥ ያሉ ዶክተሮችን ትግል ሰንዷል። የፔሎፒ ፖሎን ዘገባ ነው። ኤደን ገረመው እንደሚከተለው ታቀርባለች።
In Yemen, a civil war there has created a humanitarian disaster.
For every child killed by bombs and bullets.
የኦስካር እጩ የሆነው ስካይ ፊትስጄራልድ እጅግ በጣም ብዙ የመሳሪያ እጥረት ባለበትና ጦርነት ባወደመው በየመን የህፃናት ሆስፒታል ውስጥ ያጋጠመውን ለአሜሪካ ድምጽ እንዲህ ሲል አጋርቷል።
Where you really truly learn the heart of the matter is by going to the original source.
የጉዳዩን ጥልቀት የሚታወቀው ወደ ምንጩ በመጓዝ ነው። ወደ ሁኔታው ወደ ራሱ ማለት ነው። ለልጇ ምንም አይነት ምግብ የመግዛት አቅም ስለሌላት ልጇ በህይወትና በመውጣር ውስጥ ያለችን እናት አነጋግሬያለሁ።
ስካይ ፊትስጄራልድ ሳዑዲ አረቢያ ወደ የመን የሚያልፈውን ድንበር በመዝጋቷ ምክንያት በተፈጠረው የቤንዚን እጥረት ሳቢያ የቤንዚን ጄኔሬተር የሚጠቀሙ ሆስፒታሎች ከፍተኛ ችግር ውስጥ ናቸው ይላል።
So if you don't have diesel for those generators, you can imagine what starts to happen from the lights to the refrigerators that store food.
ጄኔሬተሮቹ የሚነሱበት ምንም አይነት ቤንዚን ከሌለ ምን እንደሚፈጠር መገመት ይቻላል። መብራቱ ይጠፋል፣ ምግብ የሚቀመጡባቸው ማቀዝቀዣዎች እንዲሁም ለምርመራ የተወሰዱ ደም የሚያስቀምጡበት ላብራቶሪ ሁሉ መብራት ይጠፋል። ይሄ ማለት እነዚህን ሆስፒታሎችና ክሊኒኮችን የሚደግፉ የህክምና ማዕከላት በሙሉ ይቆማሉ ማለት ነው።
እጅግ በጣም አደገኛ የሆነ የምግብ እጥረትና ረሃብ ያለባቸው ጨቅላዎች ለማገገም የተለየ አልሚ ምግብ ይሻሉ። በሆስፒታሉ ታካሚ የሆነች የ10 አመቷ ኦሜማ አገግማለች፣ ሌሎች ግን አያገግሙም። የፊልም ባለሙያው ፊትስጄራልድ የህክምና ባለሙያ እጥረት ባለበት በዚህ ሆስፒታል ውስጥ ለነዚህ ህሙማን እንክብካቤ የሚያደርጉላቸው ቤተሰቦቻቸው መሆናቸውን ታዝቧል። ይሄ ደግሞ አንዳንዴ አሳዛኝ ፍጻሜ ይኖረዋል። ምክንያቱ ደግሞ ቤተሰቦች የሐኪሞቹን ትዕዛዝ በአግባቡ ባለመረዳታቸው ነው ይላል።
You know, it adds this whole other layer that is just heartrending because here's this loving
person. ይሄ ደግሞ በችግሩ ላይ ሌላ ነገር ይደርባል። የምትወደው የልጅ ልጇን ለማገዝ የምትጥር አያት ለልጁ መሞት ሚና ልትጫወት ትችላለች።
ሃንገር ዋርድ ወይም የረሃብ ወረዳ የተሰኘው የፊትስጄራልድ ፊልም በሰባዊ ቀውስ ዙሪያ የተሰራ ሶስተኛ ፊልሙ መሆኑንም ይናገራል። የመጀመሪያው 50 feet from Syria ወይም ከሶሪያ 50 ጫማ ርቀት የተሰኘው ፊልም በሶሪያ ግጭት ዙሪያ ያተኮረ ሲሆን፣ ሁለተኛው ደግሞ የህይወት ጀልባ ወይም ላይፍ ቦት የተሰኘው ከሊቢያ በፕላስቲክ ጀልባ ተጭኖ ሜዲትራኒያንን በሚያቋርጡ ስደተኞች ህይወት ላይ የሚያጠነጥን ነው። ፊሽራልድ ይሄ አዲስ ፊልሙ በየመን ባለው ረሃብ ላይ ግንዛቤን ይጨምራል የሚል ተስፋ አለው።
Sort of like a moral imperative to find some way to try to make this
ፊልሙ የሞራል ልዕልናን ለመመለስና ይሄን የማይታይ ጦርነት በግልጽ ለማሳየት ያለመ ነው። አሊያም በምዕራቡ ላለው ሰፊ ህዝብ ይበልጥ ግልጽ ለማድረግ ነው። አንድን አሜሪካዊ አምጥተሽ የመን የት ናት ያለችው ብትዩ ላያውቅ ይችላል።
የአሜሪካ ህግ አውጪዎች የፕሬዝዳንት ጆ ባይደን አስተዳደር የተባበሩት መንግስታት ወደ 50 ሺህ የሚጠጉ ሰዎች በአሁኑ ሰዓት በረሃብ እንደሚገኙ ወዳሳወቁባት የመን የሚገቡ ቀዎችን ሳውዲ አረቢያ ማገዷን እንድታቆም አሜሪካ በአስቸኳይ ጫና እንድታደርግ ጥሪ እያደረጉ ይገኛሉ። ለፔኔሎፒ ቹሉ ዘገባ አይደን ገረመው ዋሽንግተን ዲሲ።
ዘጋቢዎቻችንን እናመሰግናለን። ለዕለቱ ወደ ያዝነው የመጨረሻ ዝግጅታችን እናልፋለን። በኮሮና ቫይረስ ወረርሽኝ ወቅት ትምህርት ቤቶች ተዘግተው ተማሪዎችና ወጣቶች ጊዜያቸውን ከቤት እያሳለፉ ባሉበት በዚህ ወቅት ብዙዎች ከቤተ መጻሕፍትና ከንባብ ርቀው ቆይተዋል። ተጨማሪ የትምህርት መርጃ መጻሕፍትን እንደ ልብ ማግኘትም ቀላል አልነበረም። ይህንን ያስተዋለው አንድ የ19 ዓመት ወጣት ችግሩን የሚፈታ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ቴክኖሎጂ እየፈጠረ ይገኛል። በዓለም ዙሪያ ያሉ መጻሕፍትን በቀላሉ ማግኘት የሚያስችለውን ይህንን ቴክኖሎጂ የፈጠረው ወጣት ኢዩኤል ተስፋዬ ይሰኛል። በፈጠራ ስራው ዙሪያ ስመኝሽ የቆየ አነጋግረዋለች።
ከአንድ አመት በፊት በኮሮና ቫይረስ ምክንያት ትምህርት ቤቶች ሲዘጉና መንግስት ባወጣቸው ክልከላዎች ምክንያት ብዙዎች ከቤት ሲውሉ፣ ልጆችና ወጣቶች አብዛኛውን ጊዜያቸውን ያሳለፉት የተለያዩ ማህበራዊ ትስስር ሚዲያዎችን በመጠቀም ፊልም በማየትና የተለያዩ የቪዲዮ ጨዋታዎችን በመጫወት ነው። ሀረር ተወልዶ ያደገው ኢዩኤል ተስፋዬ እነዚህ ሁሉ ተማሪዎችን ከእውቀት ከማራቃቸው በተጨማሪ በጊዜ ብዛት ይሰለቻሉ ይላል።
ኮቪድ ሲገባ ቤት ተቀመጡ የሚባል ነገር መጣ። ሶ ዲጂታል ነገር ላይ ጊዜ ማጥፋት ነበረ። ያ ዲጂታል ጊዜ ግን እንዳልኩሽ ይሰለቻል ነው የምልሽ። ብዙ ፊልም ባየሽ፣ ብዙ የሆነ ሶሻል ሚዲያ ላይ ጊዜ ባጠፋሽ ቁጥር የሆነ ይሰለችሽ እና ምንድነው አዲስ ነገር ላደርግ የሚችለው? አንብቤ አላውቅም። ኦኬ እስኪ የሆነ መጽሐፍ ላንብብ። ምን ላንብብ እስኪ? በእኔ እድሜ የሆነ መጽሐፍ ጀመርኩኝ። እሱ መጽሐፍ ማንበብ ጀመርኩኝ። ያው በስልክ ነው እንዳልኩሽ የጀመርኩት፣ ዳውንሎድ አድርጌ ማለት ነው። ራሴን ነው ለማነሳሳት የፈለጉት። በማንበብ ሂደቱ መጣ። ሰው መጨረሻ ላይ ምን አይዲያ መጣልኝ፣ ለምንድን ነው በስልክ ማንበው? ለምን አልገዛም? በወረቀት ባንበው እኮ ስፈልግ ይህን ጨርሻለሁ ለማለት ቁጭ አደርገዋለሁ። ስገባ እኮ የጨረስኩትን እያየው ሌላ ለማንበብ ሞቲቬት ያደርገኛል። ሰው ለምንድን ወረቀት ላይ ማላነበው አልኩኝ። ከዛ እሱን ስፈልግ የምፈልጋቸው መጽሐፎች በብዛት የሉም።
ኢዩኤል መጽሐፍትን በኢንተርኔት አማካኝነት ከተለያዩ ድህረ ገጾች ላይ በማውረድ ለማንበብ ያደረገው ጥረት ግን ብዙም ወደፊት አላስኬደውም። እሱ እንደሚለው የሚፈልጋቸውን መጽሐፎች እንደ ልብ ማግኘት አልቻለም። በተለይ በእንግሊዝኛ የተጻፉ መጽሐፍትን እሱና በሱ እድሜ ያሉ ወጣቶች ማግኘት እንደማይችሉም አስተዋለ። ስለዚህ የቴክኖሎጂ እውቀት ካለው ጓደኛው ጋር በመሆን አንድ ነገር ማድረግ አለብን በሚል መወያየት ጀመሩ።
እዚያ ሀገራችን ላይ አሁን እንግሊዝኛ መጽሐፍ ማንበብ ብፈልግ፣ አሁን ለምሳሌ እኛ ወጣቶች ነን፣ ይህን ስንፈልግ የግድ ስልክ ላይ ማንበብ አለብን። በቃ ሰው እንዴት ነው መጽሐፎችን ለእንደኛ አይነት ወጣቶች የሚፈልጉ እንዴት ነው እናቀርብላቸው የሚችሉ ስናስብ ነው ይህ አይዲያ የመነጨው። ሲስተሙን አንድ ቢዘረጋለት እኔ ብቻ አይደለም እንደ እኔ አይነትም ሳያነቡ እንዴት ነው እንዲያነቡ የምናደርጋቸው የሚለው መስራት እንችላለን የሚለው ቪዥን ነበረ። ሶ ቀጥታ ወደሱ ነበረ የገባ ነው።
ይህ ሐሳብ ነው ሸዋበር ቴክኖሎጂ ለተሰኘው ድርጅት መፈጠር ምክንያት የሆነው። ድርጅቱ በአሁኑ ሰዓት የኛ ቴክኖሎጂ ብሎ የሰየመው በኢትዮጵያ የሚገኙ በሺዎች የሚቆጠሩ አንባቢ ማህበረሰብንና ግለሰቦችን ተደራሽ የሚያደርግ እንዲሁም የተሻሻለ የመጻሕፍት ግብይት የሚፈጥር የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እየሰራ ይገኛል። ኢዮኤልና ጓደኛው እየሰሩት ያሉት ይህ የሰው ሰራሽ ልህቀት ማሽንን በማስተማር ወጣቶችና ተማሪዎች ምን ማንበብ እንደሚፈልጉ የሚያውቅ ሲሆን ያን መነሻ በማድረግ በዓለም ዙሪያ ያሉ መጻሕፍትን ማግኘት እንዲችሉ ለማድረግ የተሰራ ቴክኖሎጂ መሆኑንና በጊዜ ሂደት እያደገ እንደሚሄድ ኢዮኤል ያስረዳል።
አርቲፊሻል ኢንተለጀንስ እንደ ሰው ልጅ አይምሮ ነው። ሲጀምሩ ሳይሆን ስታድግበት ነው እየበሰለ ይመጣው። አሁን መነሻው ላይ ነው ያለነው። ከሁለት ከሶስት ከአራት ዓመት ወደፊት ስንገፋበት ይሄ ማቹር እያደረገና አኪሬሲ እየጨመረ የሚሄድ ነገር ሲስተም ነው። ሶ አሁን እኛ ዴቨሎፕ እያደረግን ነው በራሳችን። ከጊዜ ሂደት ግን ጥራቱንና ፓወርፉልነሱን ይጨምራል ብለን እናምናለን።
ቴክኖሎጂው የተሰራው እድሜያቸው ከ17 እስከ 30 ዓመት ለሚሆኑ ወጣቶች እንደሆነ ኢዮኤል ይገልጻል። በዚህ እድሜ ያሉ ወጣቶች በተለይ ለትምህርት ማገዣ የሚሆኑ እንግሊዘኛ መጻሕፍትን ከየትኛውም ዓለም ማግኘት እንዲችሉ የሚረዳ ሲሆን ቴክኖሎጂው የሰዎችን የመጽሐፍ ፍላጎት እያጠና በሄደ ቁጥር ተመሳሳይ መጻሕፍትን ፈልገው በማግኘት ሰዎች የንባብ ልምዳቸውን እንዳያቋርጡ ለማገዝ እንደሚረዳም ይገልጻል።
ፎከስድ የሆነ ሊፈለጉ የሚችሉ ናቸው ብለን የምናምናቸው ሲስተሙ የሚረዳን መጽሐፎች ናቸው የምናስመጣው። እና ሂደቱን አሁን ልነግርሽ አልችልም። ይሄ መጽሐፍ ልሽ አልችልም፣ ምክንያቱም ሲስተሙ ነው ይሄ መጽሐፍ አምጣ የሚለን። ያ ይሄ ነው ሀሪፍ የሚያደርገው ሲስተማችን ላይ። ስለዚህ ምን ምን ልናስተምረው፣ መጀመሪያ ጥያቄዎች እንሰጠዋለን። ከዛ ዳታዎች የሚፈልገውን ዳታ ደግሞ ይሄን ዳታ ብሰጡኝ መልስ ትሰጣችሁ ይችላሉ ይላል ሲስተማችን። ሶ ትራንስ ዳታዎች ነው የምንጠቀሙት። ከሱ ዳታ ነው እየተነሳ ካልኩሌሽን ፕሪዲክሽን እየሰራ የሚሄደው። በጊዜ ሂደት በዳታ ብዛት አኪሬሲያችን ይጨምራል ብለን እናምናለን።
ኢዮኤልና ጓደኞቹ መነሻቸው መጽሐፍትን ማቅረብ ይሁን እንጂ ቴክኖሎጂያቸውን በዛ መገደብ አይፈልጉም። ቴክኖሎጂውን በመጠቀም ሌሎች የወጣቶችን ችግሮች መፍታት የሚችሉ ተመሳሳይ መፍትሄዎችን ማምጣት እንደሚፈልጉ ኢዮኤል ይገልጻል።
ከችግር ነው የሆነ ነገር መነሳት የምችሉ፣ ከዛ ነው መነሳት ያለብሽ። እና ችግሮች ብለን ያሰብናቸውን ነገሮች ቴክኖሎጂያችን መስራት ይችላል ብለን እናምናለን። አሁን የሰራነውን ቴክኖሎጂ ችግር ብለን የምናስባቸው እና ተጽዕኖ ሊፈጥሩ የሚችሉት የወጣት ህብረተሰብ ላይ ተጽዕኖ ሊፈጥሩ የሚችሉት ነገሮች ላይ ነው ፎከስ ማድረግ ሊፈልግ ነው።
የእኛ ቴክኖሎጂ የተሰኘው የሰው ሰራሽ ልህቀት ከሶስት ወር በኋላ ተመርቆ ጥቅም ላይ ሲውል ከ5000 በላይ ወጣቶችን ተደራሽ ያደርጋል። በተጨማሪም ወጣቶቹ በባህላዊ መንገድ የሚሰራውን ያልተቀናጀ የሀገር ውስጥ የመጽሐፍ ስርጭት በቴክኖሎጂ ለማገዝ እየጣሩም ይገኛሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።
Oh, my goodness.